ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው። ክቡራትና ክቡራን አድማጮቻችን መልካም እሁድ እንዲሆንላችሁ የተመኘን ለዛሬ እንደወትረው የጳጳሳዊ ኢትዮጵያዊ ኮሌጅ አለቃ ጥቅ ክቡር አባዳዊት ያቀርቡልን አስተንትኖና እሁድ ዘወትር ከዚህ ፕሮግራም ጋር በማያያዝ የምናቀርብላችሁ የአዲሱ ካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ተከታታይ ክፍል ይዘንላችሁ ቀርበናል።
በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ወዳጆች፣ ባላችሁበትና በምትኖሩበት ስፍራ ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። አሁን የምንገኝበት ሰንበት ዘጥምቀት አስተርዮ ሶስተኛው ሰንበት የሚባለው ነው። በዚህ ሰንበት የሚነበበልን ወንጌል የዮሐንስ ወንጌል ምዕራፍ 4 ከቁጥር 5 እስከ 26 ያለው ነው። በዚህ ወንጌል ኢየሱስና አንዲት ሳምራዊት ሴት ስላደረጉት አጭር ውይይት፣ በዚህም ውይይት ጌታችን ኢየሱስ ክርስቶስ እንዴት የዚህችን ሴት ሕይወት እንደቀየረ እሷም እንዴት ምስክርነት እንደሰጠች የሚናገር ነው። ስለዚህ እንደተለመደው በየቤታችሁ ሆናችሁ የዮሐንስ ወንጌል ምዕራፍ 4 ከቁጥር 5 እስከ 26 ያለውን በጸሎት መንፈስ ሆናችሁ በእርጋታ እንድታነቡት አደራላለሁ። ኢየሱስና ይህቺ ሴት እንግዲህ በዛ ስፍራ ዋለት ቀዳ በመጣችበት ስፍራ አንዲት አጥር ያለች ውይይት አድርገዋል። ይህቺ ሴት ከዕለቱ 6 ሰዓት አካባቢ ውሃ ለመቅዳት ወደ ጉድጓዱ ስፍራ እንደሄደች ወንጌሉ ይናገራል። እዚያም ኢየሱስ ከገሊላ ተነስቶ በሰማርያ በኩል ማለፍ ስለነበረበት ከጉዞው ድካም የተነሳ ማረፍ ፈለገ። ማረፍ አስፈልጎትም ስለነበር በውሃ ጉድጓድ አጠገብ ተቀመጠ። ሴትዮዋም በመጣሽ ጊዜ ውይይታቸው በጌታችን ኢየሱስ ክርስቶስ የውሃ አጠጪኝ ጥያቄ ተጀመረ። እሷም አንተ አይሁዳዊ ሆነህ እኔን ሳምራዊቷን እንዴት ውሃ አጠጪኝ ትለኛለህ አለችው። ይህን ማለቷ ለምንድን ይመስላችኋል? ይህን ማለቷ አይሁድ ከሳምራውያን ጋር ስለማይተባበሩ ነው። ወይም ደግሞ እኒሁ አይሁድ የተሰኙት ሳምራውያን በተጠቀሙበት ሳህን፣ ሳምራውያን በተጠቀሙበት ዕቃ አይጠቀሙም ነበርና ነው። በአመለካከታቸው በአነጋገራቸውም አይግባቡም። ከዚያም አልፎ በአመላለካቸውም አይስማሙም ነበረ። የመስገጃ ተራራ ሳይቀር ልዩነት ፈጥሮባቸዋል በእነዚህ ሁለት ወገኖች መካከል። ቅዱስ መጽሐፍን የሚያነብም የሚረዳው ይህንኑ ነው። በእነዚሁ በሁለቱ ቡድኖች መካከል ትልቅ መለያየት፣ ፍጹም የሆነ ቅራኔ እንዳለ ይገነዘባል። ሳምራውያን በአይሁዳውያን እምነት ምንም ደግነት የሌላቸው፣ ሃይማኖት ቢስ፣ እንደ ክፉ የሚታዩ ነበሩ። ይህ ታሪክ ግን በኢየሱስ ክርስቶስ መምጣት ተቀየረ፣ በእሱ መምጣት ተለወጠ። ሁለቱን የሚለያይ የጥል ግድግዳ፣ ሁለቱን የሚለያይ የክፋት ግድግዳ ፈረሰ በጌታችን ኢየሱስ ክርስቶስ አማካይነት። አይሁዳውያን በሚጠሏቸውና በሚያጎሏቸው ሰዎች ዘንድም መልካም ተግባር እንዳለ፣ ጥሩ ሥራ እንዳለ፣ ቅንነት እንዳለ፣ ርኅራሄ እንዳለ ጌታችን ኢየሱስ ክርስቶስ በትምህርቱ በተደጋጋሚ አሳይቶናል። አንዳንድ አብነቶችን ለመጥቀስ ያህል በመንገድ ላይ በወንበዴዎች ተደብድቦ ለወደቀው ሰው ከካህኑና ከሌዋዊው ይልቅ ለእግዚአብሔር ቅርብ ነን፣ ትክክለኛው መንገድና አምልኮ የያዝን እኛ ነን፣ ለእግዚአብሔር የተለየነን፣ ሥርዓቱን፣ ጸሎቱን፣ አምልኮውን በቃላችን ሳይቀር እናውቀዋለን ብለው ከሚኩራሩት ይልቅ ያ እነሱ የናቁትና ያገለሉት ሳምራዊ ደግነትን፣ ቸርነትን እንዳደረገለት ነው በወንጌል የምናነበው። ሉቃስ ወንጌል ምዕራፍ 10 ከቁጥር 29 እስከ 37 እንደውም ደጉ ሳምራዊ ተብሎ ይጠራል። በዚህ ምሳሌ ጌታችን ወገን ተብለው ባልተጠሩት ህዝቦች ዘንድ ረህራህና ቸርነት እንዳለ አስተማረ። በሌላም ስፍራ ደግሞ ኢየሱስ 10 ለምጻሞች በፈወሰ ጊዜ ስለተደረገለት ቸርነት ስለተደረገለት የፈውስ ሥራ ፈጣሪን ለማመስገን የተመለሰው የአንደበቱን ውዳሴና ቅኔ ለእግዚአብሔር ለማቅረብ የመጣው ይህ አይሁድ መጻተኛ ወይም ደግሞ ባዕድ ብለው የቆጠሩት ነው። ይህንን ደግሞ በሉቃስ ወንጌል ምዕራፍ 17 ከቁጥር 16 እስከ 17 ባለው ላይ እናነባለን። እንደምታውቁት ባዕድ ማለት ሌላ የውጪ ሰው ማለት ነው። እንዲህ አይነት ሰው በባህሉ ሌላ ነው፣ በዘሩ ሌላ ነው፣ ከአካባቢው ሰዎች ጋር ህብረት የሌለው መጻተኛ ማለት ነው። ይህ ሰውኛ ቋንቋ ነው። ግን ሳምራውያን እንዲህ ይገለሉ ነበረ በአይሁዳውያን አማካኝነት። የክርስቶስ መምጣት አንዱም ዓላማ በእግዚአብሔር መልክና አምሳል የተፈጠረ ሁሉ አንድ እንደሆነ ለማሳየት ነው። ሰውንም ወደ ድህነት ለማምጣት፣ ወደ ቀድሞ ክብሩ ለመመለስ። ኢየሱስ ደግሞ ማዳን ሲፈልግ፣ መመለስ ሲፈልግ፣ ወደ ትክክለኛው መንገድ ማምጣት ሲፈልግ በዕለታዊ መንገዳችን ላይ ይገባል። በዕለት ተዕለት ኑሯችን ይገባል። ቀስ እያለ ለማሰናከል ወይም ደግሞ ከመንገዳችን ለማስወጣት ሳይሆን ወደ ትክክለኛው አቅጣጫ ለመምራት ለማስተካከል ነው። የተሳሳተን ለመመለስ፣ የጠፋን ለመፈለግ እና ለማግኘት ነው። በመንገዳችን የሚገባው አንዳንድ ያልታደሉ ሰዎች እንደሚያደርጉት በምቀኝነት አይደለም። ምስኪኖች ሲደሰቱ የሚከፋቸው ሰዎች አሉ። ምስኪኖች መንገዳቸው ሲስተካከል፣ በእግዚአብሔር በረከት ሲመላለሱ ደስ የማይላቸው ቅር የሚላቸው ሰዎች አሉ። ኢየሱስ ግን በእኛ ሕይወት በእኛ መንገድ ሲገባ ሊለውጠን ትክክለኛው መንገድ ሊያስይዘን ነው። ይህን ደግሞ በወንጌሉ በስተ መጨረሻ እና ይህች ሴት በሰጠችው ምስክርነት የሚረጋገጥ ነው። ሳምራዊቷ ሴት ኢየሱስ ሕይወቷ ምን እንደነበረ ሲነግራት በነፍሷ መሲህ መሆኑን ተረድታ ለመንደሯ ሰዎች ለማወጅ ሮጠች። ይሄ በወንጌሉ መጨረሻ ላይ የምናነበው ነው። ለመናገር ይህንን ዜና ለማብሰር ወደ መንደሯ ሄደች፣ ወደ ወገኖቿ ሄደች። ነገረቻቸውም። ምንድን ያለቻቸው? ያደረግሁትን ሁሉ ነገረኝ ብላ። በሥራዬ አዘነ፣ ፈረደብኝ፣ አንቋሸሸኝ፣ አገለለኝ ብላ አይደለም የተናገረችው። አላለችም ተጸየፈኝ አላለችም። የሠራሁትን ሁሉ ነገረኝ፣ የነገረኝም ለእኔ ጥቅም ነው፣ እንድመለስ ነው፣ መሳሳቴን እንድረዳ አደረገኝ። የእነዚህ ሰዎችን መልስ ምንድን ነው? አወንታዊ ነው። እነሱም ይላሉ ወንጌሉ፣ እነሱም በሰሙ ጊዜ በእርሱ አመኑ ይላል። እንደውም ማመን ብቻ አይደለም፣ ከእነርሱ ጋር እንዲቆይ ሲለምኑት ሌላ ሁለት ቀን ከእነርሱ ጋር በመቆየት ብዙዎች በእርሱ እንዲያምኑ አደረገ። ይሄ ነው እንግዲህ የኢየሱስ በመንገዳችን የመግባት ምስጢሩ፣ ለማዳን፣ ለመመለስ፣ እረፍት ለመስጠት። የበለጠ ደስ የሚለው ደግሞ የሰዎቹ የምስክርነት ቃል ነው። ማመናቸውን የሚያረጋግጥ ከክርስቶስ ጋር ወገናዊነታቸውን መግለጻቸውን የሚያሳይ ወገናቸው ለሆነችው ሳምራዊቷ የሰጡት መልስ ነው። ይህም ከእንግዲህ የምናምነው አንቺ ስለ ነገርሽን ብቻ ሳይሆን እኛ ራሳችንም ስለ ሰማነው ነው። ይህ ሰው በእውነት የዓለም አዳኝ እንደሆነ እናውቃለን አሏት። የዓለም አዳኝ እንደሆነ የአንድ ጎሳ፣ የአንድ ዘር፣ አንድ ለተመረጠ ሕዝብ ብቻ ሳይሆን የዓለም አዳኝ እንደሆነ እናውቃለን። ዮሐንስ 4:42 ላይ ኢየሱስ የሰውን ሕይወት ሲለውጥ በሂደት ነው፣ ቀስ በቀስ ነው። ልክ ሕፃን ተወልዶ እንደሚያድግ አይነት የውስጥ ሰላምን ሲሰጥ፣ ጥያቄን ሲመልስ፣ እንቆቅልሽን ሲፈታ፣ ጨለማችንን ሲያበራ፣ የወደቀን የተጣለን ሲያነሳ፣ የደከመን ሲያበረታ፣ የሚያለቅስን እምባውን ሲያብስ፣ ደረጃ በደረጃ ነው። እያስተማረ ነው። እውነትን እያስጨበጠ ነው። የዚችን ሳምራዊት ሕይወት በወንጌል ላይ ልብ ብላችሁ አንብቡት። የዚችን ሴት ሕይወት ሲለውጥ፣ መስመር ሲያስይዝ፣ ወደ እምነት ሲያመጣት፣ በኋላም ምስክርነት ለመስጠት እንድትችል ያበቃት በአንዴ እሱነቱን በመግለጽ አይደለም። የጀመረው እኔ ክርስቶስ ነኝ ብሎ ሳይሆን ይህች ሴት እሷነቷን እንድታውቅ በማድረግ ነው። እሷነቷን እንድታውቅ፣ ጠንቅቃ እንድታውቅ፣ ሰዎች የሚሏትን ሳይሆን እሷ የሆነችውን እንድታውቅ። የዚህ መስኪን ሴት እምነት ውስን ነበር። ይኸውም በእርሷ ሕዝብና በአይሁዳውያን መካከል ጠብና መለያየት እንዳለ ታውቃለች። በእሷ ወገንና በአይሁዳውያን መካከል የእምነት የአምልኮ ሥርዓት ልዩነት እንደነበረ ታውቃለች። ወደ ግል ሕይወቷም ስንመጣ ደግሞ ምስጢራዊ ነበረ። ትዳሯ መስመር የያዘ አልነበረም። በተለያየ ጊዜ ከተለያየ ሰዎች ጋር በትዳር ለመኖር አቅዳ ነበር፣ ግን እውን አልሆነም። እስኪ ባልሽን ጠርተሽ ነይ ሲላት ባል የለኝም ብላን የመለሰችው። ጌታችንም አሁን አብሮሽ ያለውም ያንቺ ባል አይደለም። ተመልከቱ፣ እንዲህ አይነት ኑሮ ትኖር ያለሽ ሳይሆን ቀስ ብሎ ነው ጌታችን ኢየሱስ ክርስቶስ እኛነታችንን እንድናውቅ የሚረዳን፣ ወደ ውስጣችን እንድንመለከት የሚያግዘን። ይሄ ነው ምስጢሩ። ኢየሱስም ከአንድ ተራና ሰብአዊ ጥያቄ፣ ከውሃ ጠጪን ጥያቄ ተነስቶ የዚህችን ሴት ምስኪን ነፍስ፣ ጽድቅንና መድኃንን የምትሻ ነፍስ ወደ እምነት ማምጣት ይጀምራል። መጀመሪያ ውስጧን እንድትመለከት አገዛት። ቀስ በቀስ እንዴት አይነት ኑሮ እንደኖረችና እየኖረች እንዳለች እንድታስተውል ረዳት። ዓይኗን ከፈተላት፣ ልቦናዋን አበራላት። አሁን እንዴት እንደምትመላለስ ታውቃለች። አሁን የትና እንዴት እንደምትጸልይ ታውቃለች። ስግደቷም አምልኮዋም እንዴት እንደሚከናወን ጠንቅቃ ተረድታለች። ምክንያቱም አንድ ክርክር ቢጤም ተነስቶ ነበር በእሷና በኢየሱስ መካከል። እናንተ መሰገድ ያለበት በዚህ ነው ትላላችሁ፣ እኛ በዚህ ነው እንላለን፣ እውነቱ የቱ ነው? ለዚህም ጌታችን ኢየሱስ ክርስቶስ ቀስ በቀስ መልስ ሰጣት፣ ሃይማኖቷ እንዲጠነክር፣ እምነቷ እንዲጠነክር። ስለዚህ ይህችን ሴት እንግዲህ አሁን ማንም በድንበር አይወስናትም። አሁን ማንም በሕይወቷ ጣልቃ ገብቶ አይረብሻትም። ማንም ያለፈ ሕይወቷን በማየት ሊፈርድባት አይችልም። አሁን ምርጫዋን ስላስተካከለችና መያዝ ያለባትን ስላወቀች ስለያዘችም የውስጥ ሰላሟን የሚወስድባት የለም። ክርስቶስን ከእሷ ልብ ውስጥ ሊያወጣው የሚችል ማንም የለም። የያዘችውን ይዛለች። እምነትም ሆነ አምልኮ ስግደትም ጭምር በእውነትና በመንፈስ ሊሆን እንደሚገባ መምህሯ ነግሯታል። አሁን ወዳጅ ሆነዋል። እሱም የመዳንን መንገድ አሳይቷታል። ማንም ሊያገላት አይችልም። አሁን ወደ እኛ እንምጣ። እስኪ አሁን ማንን ነው የምናቀርበው? ማንንስ ነው የምናገለው? የዛሬ ወንጌል ከዚህ ካበጀነው ወሰን፣ ከዚህ ከገነባነው የመለያ ግንብ፣ እንዲሁም ለራሳችን ከሠራነው ክልል እንድንወጣ ይጋብዘናል። ራሳችንን አላግባብ ካስቀመጥንበት ትልቅ ስፍራ አውርደን ከክርስቶስ እግር ስር እንድንቀመጥ፣ እንደዚች ሴት ቀስ በቀስ ሕይወታችን እንዲለወጥ ወደ እርሱ እንድንጠጋ ይጋብዘናል። የዛሬ ወንጌል ኢየሱስን ድንበር አልወሰነውም፣ ዘር አልወሰነውም፣ አምልኮ ደግሞ ትክክለኛ መሆን እንዳለበትም ይናገራል። በእውነትና በመንፈስ የሆነ ስግደት ለእግዚአብሔር በማንኛውም ስፍራና ሰዓት እንዲቀርብ ይሻል ክርስቶስ። ታዲያ ኢየሱስ ካቀረበውና ከተቀበለው ማንን ነው የተገለለ ወይም ደግሞ ማንን ነው ሳምራዊ ማለት የምንችለው? እንዲህ ለማድረግስ መብቱንና ሥልጣኑን ማን ሰጠን? እንዴትስ ነው ይህን ሰው እንደ ክርስቶስ የምንቀርበውና እውነትን የምናስጨብጠው? ከማግለል ይልቅ ማለት ነው። ያቺ ሳምራዊት ሴት ሕይወቷም አሳፍሯት ይሆናል። ውሃ ለመቅዳት የሄደችበት ሰዓት ትንሽ እንግዳ ነው። ውሃ በማይቀዳበት ሰዓት ወደ ውሃ ጉድጓድ ሄደች፣ ከቀኑ 6 ሰዓት። በዚያ ሰዓት በተለምዶ ሰው ምሳ ነው የሚያዘጋጀው፣ በቤት ውስጥ ያለውን ሥራ ነው የሚያከናውነው። እኛስ ምን እንማራለን ከዚህ? እንደሚያፍሩ እንደሚሸማቀቁ፣ ውስጣቸው ባለው ወይም ደግሞ በሕይወታቸው በገጠማቸው ነገር የወደቁ ወይም የተሰናከሉ ሰዎችን የምናውቅ ወይም ደግሞ የምናገኝ ከሆነ እንዴት ነው የምንቀርባቸው? በርግጥ ፊታችን አይቀየርም። አንዳንድ ሰዎች እንደው እግዚአብሔር ይቅር ይበለንና ሰው ሁሉ በሚያውቀው ኃጢአት ሲወድቁ እነሱን ስናይ ምን አይነት ፊት ነው የምናሳያቸው? ድምጻችንን ዝቅ አድርገን አናንሾካሹክም? አንዳንዴም ስለ እነሱ ማወቃችንን እንዲያውቁና ይበለጠ እንዲሳቀቁ አናደርግም? ይህቺ ሴት በዚያ አሳቻ በሆነ ሰዓት ውሃ ለመቅዳት የሄደችው በዚያ ሰዓት ማንም ውሃ ሊቀዳ እንደማይሄድ ስለምታውቅ ነው። ስለዚህ ማንም ስለማያያት ማንም በግል ህይወቷ ሊወቅሳት ሊያሽሟጥጣት በጎሪጥ ሊያያት አይችልም። ተደብቃ ሄደች። እኛስ ቅድም እንደጠቀስ ነው ህይወታቸው ገና የእግዚአብሔር መንገድ ያልያዘ ሰዎችን እንዴት ነው የምንቀበላቸው? በምን አይነት ቋንቋ ነው የምናናግራቸው? በክፋት ወይም ደግሞ ከላይ እንደዘረዘር ነው በሆነ ቋንቋ የምናናግራቸው እና የምንቀበላቸው ለየት ያለ ፊት የምናሳያቸው ከሆነ ዛሬ የወንጌሉ መልእክት ለእያንዳንዳችን የሚሰጠን ትምህርት አለ። ይህን አይነት ባህሪ ካለን፣ እንዲህ አይነት መንፈስ በውስጣችን የምናስተናግድ ከሆነ፣ በዚህ ነፍስን በሚያሳድፍ መንፈስ የምንመራ ከሆነ ከዚህ ለመውጣት ከአሁኑ ወንጌል ንባብ የበለጠ አስተማሪና አጋጣሚ የለም። ዛሬ ኢየሱስ በዚች ሳምራዊት ሴት ሕይወት ውስጥ ካደረገው ተአምራዊ ለውጥ የበለጠ ትምህርት የለም። ከዛ መውጣት ከፈለግን እሷን ደረጃ በደረጃ ወደ ራሷ ወደ ውስጧ እንድትመለስ አድርጓታል ብለናል። ማኅበራዊና ግላዊ ኑሮዋን፣ ሃይማኖቷና የአምልኮ ሥርዓቷን እንድታይ ረድቷታል። ከዚያ ወደ እውነተኛ አምልኮ፣ ከዚያ ወደ ትክክለኛ ስግደት የማቅረብ ደረጃ መጣች። ቀስ በቀስ እድገት፣ ቀስ በቀስ ነው። መንፈሳዊ እድገት እንደው በአንድ ቀን ላይ የሚወጣበት አይደለም። በዚሁ ሁሉ ውስጥ ይህቺ ሴት ልቧ በመንፈስ ቅዱስ እየታጠበ፣ ነፍሷ ቃለ እግዚአብሔርን እየተመገበች ትሄድ ነበር። በመጨረሻ ወደ ምስክርነት ደረሰች። የተቀበለችውን በረከት ለራሷ በውስጧ ብቻ ሳትይዝ ለወገኖቿ ለመስጠት ብቁ ሆነች። እኛንም ክርስቶስ ሳያጣድፈን ቀስ በቀስ እንድንለወጥ ፈቃዱ ነው። መንፈሳዊነት ወይም ደግሞ በመንፈስ የምንጓዘው ጉዞ፣ የእምነት ጉዞ እየተካለቡ የሚጓዙት አይደለም፣ ረጋ ብሎ መሬት ይዞ የሚጓዙት ነው። ይህ መለወጣችን ደግሞ የሚታየው ለእግዚአብሔር በእውነትና በመንፈስ መስገድ፣ እሱን በንጹሕ ሕሊና ማምለክ ስንጀምር ነው። ንጹሕ የሆነ ነገር እግዚአብሔርን ያስደስተዋልና ያኔ ኢየሱስን ወደ ማወቅ እንደርሳለን። ሳምራዊቷ ሴት ከረጅም ውይይት በኋላ ክርስቶስን ራሱን ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ አለችው። አስተውሉ። አባቶቿ ይህን ትምህርት ነግረዋታል። ገና ብላቴና ሳለች ተምራዋለች፣ እውቀቱ ነበራት። እሱም ይህን አይቶ ራሱን ገለጸላት። ካዘጋጃት፣ ካስተማራት፣ የጽድቅን ነገር ከነገራት፣ መንገድ ካሳያት፣ መስመር ካስያዛት በኋላ ያ ሲነገርለት የሰማሽው ያ እንደሚመጣ የነገሩሽና የምታውቂው እነሆ መጥቷል፣ የሚያነጋግርሽም እርሱ ነው አላት። ዮሐንስ 4:26 ላይ ተመልከቱ። የጌታችን ኢየሱስ ክርስቶስ አካሄድ ሁሉን ካስተካከለ፣ ሁሉን ካዘጋጀ በኋላ ይኸው ልትደርሽ የፈለግሽበት ነጥብ ይሄ ነው። አሁን የማነጋገርሽ ያ ስትጠብቂው የነበረው ክርስቶስ ነኝ። ይህች ሴት ባዶ የውሃን ሥራ ይዛ መጣች፣ ውሃ ልትቀዳ። ነገር ግን በተራ ውሃ ፋንታ ነፍሷ በመንፈስ ተሞልታ ተመለሰች፣ በእርካታ ተሞልታ ተመለሰች። ልባችን በእርሱ ትምህርት፣ በእርሱ ቃል፣ በእርሱ መንፈስ እንዲሞላ ስንፈቅድ ወደ ምስጢራትም እየቀረበን ስንሄድ ይህን ግልጸት እናያለን፣ ይህንን ግልጸትም እናገኛለን። ከክርስቶስ ጋር የዕለት ተዕለት ውይይታችን ወደዚህ የእምነት ጥንካሬ ያደርሰናል። ተለውጠንም ሌሎች እንዲለወጡ እናደርጋለን። ድነን ሌሎች ወደ ድህነት እንዲመጡ እናግዛቸዋለን። ግን ደረጃ በደረጃ በመንፈስ የደከሙትን የምናግዝበትን ኃይል መንፈስ ጸጋና በረከቱን አብዝቶ ይስጠን። ሰላም ወሰናይ።
ክቡራትና ክቡራን አድማጮቻችን የምትከታተሉት የቫቲካን ሬዲዮ ነው። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ይፋ ካደረጉት ከዋናው የላቲን መጽሐፍ የተተረጎመ የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ የሰብአዊ ክብር ተከታታይ ኃጢአት የሚለውን ምዕራፍ እናቀርብላችኋለን። የኃጢአት ትርጓሜ። ኃጢአት ማለት በአእምሮ በእውነትና በትክክለኛ ህሊና ላይ የሚደረግ በደል ነው። ኃጢአት የሚፈጸመው ከአንዳንድ ጥቅሞች ጋር የተሳሳተ ቁርኝትን ከመፍጠር የተነሳ ለእግዚአብሔርና ለባልንጀራ እውነተኛ ፍቅርን ለመስጠት ያለመቻል ነው። ኃጢአት የሰውን ባህሪ ያቆስላል፣ ሰብአዊ አንድነትን ይጎዳል። ስለዚህ በአጠቃላይ ዘላለማዊ ህግን የሚቃረን ቃል፣ ሥራ ወይም ምኞት ኃጢአት በሚል ስያሜ ይጠራል። ኃጢአት በእግዚአብሔር ላይ የሚፈጸመው በደል ነው። አንተን ብቻ በደልኩ፣ በፊትህም ክፋት አደረግኩ። ኃጢአት በእግዚአብሔር ፍቅር ላይ ተነስቶ ልባችንን ከዚሁ ፍቅር ያርቃል። እሱ ልክ እንደ አዳም መጀመሪያው ኃጢአት አለመታዘዝ ነው። ኃጢአት እንደ እግዚአብሔር መልካሙንና ክፉውን ለማወቅና ለመወሰን በመከጀል በአምላክ ላይ የሚደረግ አመጻ ነው። በመሆኑም ኃጢአት እግዚአብሔርን እስከ መናቅ የሚያደርስ ራስ ወዳድነት ነው። በዚህ አይነቱ መታበይ ኃጢአት ድህነታችንን ካስገኘልን የኢየሱስ ታዛዥነት አንጻር የቆመ ነው። ኃጢአት እጅግ ግልጽ በሆነ መንገድ አመጻውንና የክፋቱን ብዛት ያሳየው የክርስቶስ ምሕረት ልክ ሊያጠፋው በተቃረበበት በሕማማቱ ወቅት ነበር። በዚህ ጊዜ ኢየሱስ በሰዎች እምነተ ቢስነት እስከ ግድያ በሚያደርስ ጥላቻ በሕዝብ መሪዎች ዘንድ በመናቅና በመዋረድ በጲላጦስ ፈሪነትና በወታደሮች ጭካኔ ይልቁንም ደግሞ በይሁዳ እንዲሁም በጴጥሮስ ክህደትና በደቀ መዛሙርቱ ሽሽት ምክንያት ሐዘኑ የመረረ ነበር። ይሁንና በዚያ በጨለማ ሰዓት፣ በዚህ ዓለም ገዥ ሰዓት የክርስቶስ መሰዋት በምስጢራት የኃጢአታችን ይቅርታ ያለመቋረጥ የሚፈልቅበት ምንጭ ይሆናል። የኃጢአት ዐይነቶች። የኃጢአት ዐይነቶች ብዛት እጅግ በጣም በርካታ ነው። ቅዱስ መጽሐፍ በርከት ያሉ ኃጢአቶችን ዘርዝሮ ያቀርባል። ቅዱስ ጳውሎስ ለሰብአ ገላትያ በጻፈው መልእክት የሥጋን ሥራዎች ከመንፈስ ቅዱስ ፍሬዎች ጋር ያነጻጽራል። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም። ኃጢአቶች ማንኛውም ሰብአዊ ድርጊት በሚለይበት መልክ በዓላማቸው ይለያሉ፣ ወይም በማነስ አሊያም ከመጠን በማለፍ በሚያፈርሷቸው ምግባራት ወይም በሚጥሷቸው ትእዛዛት ተለይተው ይታወቃሉ። ኃጢአቶች አምላክንና ባልንጀራን ወይም የገዛ ራስን የሚመለከቱ በመሆናቸው ከዚህ አንጻር በተለያየ ክፍል ሊመደቡ ይችላሉ። እንዲሁም የመንፈስና የሥጋ ኃጢአቶች በመባል በሁለት ይመደባሉ፣ ወይም ደግሞ የሕሊና፣ የቃል፣ የማድረግ፣ የግፊት ኃጢአቶች ይባላሉ። የኃጢአት ስር ያለው በሰው ልብ ውስጥ በነጻ ፈቃዱ ላይ ነው። ጌታ እንደሚያስተምረው ክፉ ማሰብ፣ መግደል፣ ማመንዘር፣ ዝሙት፣ መስረቅ፣ በሐሰት መመስከር፣ የሰው ስም ማጥፋት፣ ይህ ሁሉ ከሰው ልብ ይወጣል። ሰውን የሚያረክሰው ይህንን የመሳሰለ ነገር ነው እንጂ ባልታጠበ እጅ መብላት አያረክሰውም። ነገር ግን ኃጢአት የሚያቆስለው የመልካምና የንጹሕ ሥራዎች ምንጭ የሆነ ፍቅርም የሚገኘው በልብ ነው። የኃጢአት ክብደት፣ ከባድና ቀላል ኃጢአት። ኃጢአቶች እንደ ክብደታቸው በሚገባ ይመዘናሉ። በከባድና ቀላል ኃጢአት መካከል ልዩነት እንዳለ አስቀድሞ በቅዱስ መጽሐፍ የተገለጸ በመሆኑ የቤተ ክርስቲያን ስትውፊትም አካል ሆኗል። ይህ በሰው ተመክሮም የተረጋገጠ ነው። ከባድ ኃጢአት በእግዚአብሔር ሕግ ላይ ታላቅ አመጽን በማካሄድ በሰው ልብ ውስጥ የሚገኝ ፍቅርን ያጠፋል። ከእርሱ ያነሰ በጎነት ያለውን ነገር እንዲመርጥ በማድረግ ሰውን የመጨረሻ ግቡና ብጽዕናው ከሆነው ከእግዚአብሔር ይነጥለዋል። ቀላል ኃጢአት ፍቅርን የሚበድልና የሚያቆስል ቢሆንም ሊያጠፋው ግን አይችልም። ከባድ ኃጢአት በውስጣችን ያለውን ሁነኛ መሰረት ፍቅርን በሚያጠቃበት ጊዜ ምስጢረ ንስሐን ባካተተ ሁኔታ የእግዚአብሔር ምሕረትና የልብን መለወጥ ይጠይቃል። ቅዱስ ቶማስ ዘአኩዊኖ እንዲህ ይለናል፣ ሰውን ወደ መጨረሻ ግቡ እንዲያቀና ከሚያደርገው ፍቅር ጋር በባህሪ የማይጣጣም ነገር ባደረገ ጊዜ ያኔ ከዓላማው በሚመነጭ ኃጢአቱ ፍቅረ እግዚአብሔርን የሚቃረነው የእግዚአብሔርን ስም በከንቱ መጥራት ይሁን በሐሰት መመስከር ወይም የባልንጀራ ፍቅር ተጻራሪ የሆነው ግድያ ይሁን ዝሙት ከባድ ኃጢአት ነው። ነገር ግን የኃጢአተኛው ፈቃድ በባህሪው እንደ ልፍለፋ ወይም ቅጥያጣ ሳቅን የመሳሰሉ ሁከትን ያዘሉ ነገሮች ላይ ቢያተኩርም በእግዚአብሔርና ከባልንጀራ ፍቅር በተጻራሪነት እስካልቆመ ድረስ ኃጢአቱ ቀላል ኃጢአት ነው ይለናል ቅዱስ ቶማስ ዘአኩዊኖ። አንድ ኃጢአት ከባድ የሚሰኘው ሶስት ሁኔታዎች ተሟልተው ሲገኙ ነው። ከባድ ኃጢአት ትኩረቱ ከባድ ታላቅ ነገር የሆነና በሙሉ ዕውቀት ሆን ተብሎ የተፈጸመ ነው። ኢየሱስ በአንድ ሀብታም ወጣት በተጠየቀ ጊዜ የሰጠው መልስ ታላቁን ከባዱን ጉዳይ የሚዘረዝርና 10 ትእዛዛትን የተመለከተ ሲሆን እሱም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትህንና እናትህን አክብር የሚል ነው። የኃጢአቶች ከባድነት አነስ ያለ ወይም ከፍ ያለ ሊሆን ይችላል። ለምሳሌ ግድያ ከስርቆት ከፍ ይላል። ከዚህ በላይ በደሉ በማን ላይ እንደተፈጸመ ማመዛዘን ያስፈልጋል። ለምሳሌ አንድ ሰው በወላጆቹ ላይ የሚፈጽመው አመጻ በሌሎች ሰዎች ላይ ከሚፈጽመው አመጻ ከፍ ይላል። ኩበራትና ኩበራን አድማጮቻችን፣ የዚሁ ተከታታይ እሁድ በሚተላለፈው የአማርኛ ፕሮግራማችን እናቀርብላችኋለን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።